Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለት ሐሙስ ጥቅምት 5 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ጥንቅሮች መሃል
ችግሩ ደግሞ በጣም አፋጣኝ እንትምላሽ ለሚፈልግ ቸዛ ነው የወጣ ነው።
በትግራይ ከተሞች የአንበጣ መንጋ ወደ ተከሰተባቸው አካባቢዎች እየዘመቱ የአርሶ አደር ማሳ ጥቃት እንዳይደርስበት እየተከላከሉ ከሚገኙ በጎ ፈቃደኛ ወጣቶች መሃል አንዱ የሆነውን ንጉስ ኪዳኑን የሰማችሁት። የወጣቶቹን ተሳትፎ በሚመለከት ዝርዝር ያለ ዘገባ ይኖረናል።
ኮንስትራክሽን ሰራተኞች ኢትዮጵያ እንዴት ስራ እንደሚያገኙ ብታይ የሚገርም ነው። ከተማ ጥግ ጥግ ላይ ነው የሚኖሩት። ፀሐይ ይሁን ብርድ ይሁን ወጥተው ቆመው ጠብቀው ነው የሆነ መኪና መጥቶ ስራ ከተገኘ ነው ስራ የሚያገኙት።
አሁን ደግሞ የሰማችሁት ዓለም አብርሃ አገልግሎት ሰጪዎችንና ተጠቃሚዎችን በቀላሉ ለማገናኘት የሚረዳ የሞባይል መተግበሪያ የፈጠረ ወጣት ነው። በምሽቱ እንግዳችን አርገን ጋብዘነዋል። አብራችሁን ከቆያችሁ ደግሞ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ያለሙ የጤና ድርጅት እንዳለው ወጣቶችና በደም የጤና ሁኔታ ላይ ያሉ ሰዎች የኮቪድ-19 ክትባትን ለማግኘት እስከ አውሮፓውያኑ 2022 ድረስ ሊጠብቁ እንደሚችሉ አስታውቋል። ያለሙ የጤና ድርጅት ዋና ሳይንቲስት ሱሚያ ስዋሚናታን ሲናገሩ የሀገሮች የጤና ጥበቃ ባለስልጣናት የኮቪድ ክትባት ተደራሽነትን ሲያቅዱ ቅድሚያውን ለጤና ሰራተኞችና የሕግ አስከባሪዎች እንዲሁም ለርዳታ ፈጥኖ ደራሽ ሰራተኞች ከዚያም በማስከተል ለአረጋውያን መስጠታቸው አይቀርም ብለዋል። በአሁኑ ጊዜ በተለያየ ሙከራ ደረጃ ላይ ያሉ ከ170 በላይ ክትባቶች አሉ። 10ሩ የመጨረሻው በስፋት በብዙ ሰዎች ላይ የሚደረገው ሙከራ ደረጃ ላይ ናቸው። አንድ ሁነኛ ክትባት በመጪው የአውሮፓ 2021 ዓመተ ምህረት ይገኛል የሚል ተስፋ እንዳላቸው የድርጅቱ ሳይንቲስት ገልጸዋል። ቢሆንም ውስን ቁጥር ያለው አቅርቦት እንደሚሆንም አክለዋል። በተያያዘ ዜና ጀርመን በትናንትናው ዕለት በአንድ ቀን የተመዘገበ ትልቁ ቁጥር የሆነውን 6638 አዲስ የኮሮና ቫይረስ ተያዦች መዝግባለች። ይህን ተከትሎ ቻንስለር አንግላ ሜርክል በመላ ሀገሪቱ አዳዲስ የእንቅስቃሴ ገደቦችን አውጀዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮንም በፓሪስና በሌሎች 7 ከተሞች የሌሊት የሰዓት እላፊ ደንግገዋል። በዩናይትድ ስቴትስም የቫይረሱ ተያዦች ቁጥር ማሻቀቡን ቀጥሏል። ከቅርብ ሳምንታት ወዲህ በቀን በአማካይ 50,000 አዲስ የቫይረሱ ተያዦች የተመዘገቡ ነው። ፕሬዚደንት ዶናልድ ትራምፕና ባለቤታቸው ቀዳማዊት እመቤት ሚላኒያ ትራምፕ ከሁለት ሳምንታት በፊት ቫይረሱ ይዟቸው የነበረ ሲሆን ልጃቸው ባረን ትራምፕም ይዞት እንደነበረ ይፋ ሆኗል። ከአፍሪካ በከፍታው ወደር በሌለው በክሊማንጃሮ ተራራ ላይ የተነሳውን ቃጠሎን ማጥፋት የታንዛኒያ የእሳት አደጋ ሰራተኞች መረባረባቸውን ቀጥለዋል። የታንዛኒያ የቱሪዝምና የተፈጥሮ ሀብት ሚኒስትሩ እንዳሉት እሳቱ አዋፍና ሌሎች እንስሳት የሚኖሩበትን የተጠበቀ የተፈጥሮ አካባቢ ሊያወድሙ ስጋት ፈጥሯል። የእሳት አደጋ ሰራተኞች በተከታታይ ለአምስት ቀናት የያዙትን ጥረት ቃጠሎው ያለበት ስፍራ የአየሩ ሁኔታ ደረቅ መሆኑና ኃይለኛ ነፋስ አዳጋች አድርጎባቸዋል። በቃጠሎው በሰው ላይ የደረሰ ጉዳት አልተመዘገበም።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በኢትዮጵያ የተለያዩ ስፍራዎች የአንበጣ መንጋ መከሰቱን ተከትሎ በርከት ያለ ሕዝብ በሚችለው አቅም መንጋውን ለመከላከል ጥረት እያደረገ ይገኛል። ወጣቶችም የዚህ ርብርብ ተሳታፊዎች ናቸው። ለአብነት ከተለያዩ የትግራይ ከተሞች ወጣቶች በብዛት በአንበጣ መንጋ ወደ ተከሰተባቸው አካባቢዎች እየዘመቱ የአርሶ አደር ማሳ ጥቃት እንዳይደርስበት እየተከላከሉ ይገኛሉ። እነዚህን አንበጣ መንጋ ባለባቸው አካባቢዎች በማደርና በመዋል አርሶ አደር ያገዙ የሚገኙትን በጎ ፈቃደኛ ወጣቶች የመቀሌ ዘጋቢያችን ሙልጌታ ጽባ አነጋግሯቸዋል። ቀጥሎ ይቀርባል።
በትግራይ ደቡባዊ ዞን የተከሰተው ያንበጣ መንጋ ለመከላከል ከሁለት ሳምንት በፊት ነበር የዘመተው። ንጉስ ኪዳኑ ይባላል። ብዙዎች ደግሞ ቺንጊ በሚል የቀጽል ስሙ ያውቁታል። አርሶ አደር የደከመበት አዝርዕት እንዳይባክን ሌትና ቀን እያገዝን እንገኛለን ብሏል።
የረተባችን ችግር ሁሉ እየተከሰተ እንደዚህ በመጀመሪያንም ሰለፈው እንደዚህና ሁሉም ያው ችግሮችን በመጣ ቁጥር በብቻችን ላይ ከመድረስ በፊት አደጋ ከማድረስ በፊት እንያንት እንላለን ማለት ነው። እና ይህ ደግሞ ያው የትግራይ ጉዳይ ስለሆነ የህዝባችን ጉዳይ ስለሆነ በጣም ችግሩ ደግሞ በጣም አፋጣኝ እንትን ምላሽ ስለሚፈልግ ቸሎን የወጣ ነው። ስቲል የዛ በረሃን ያለው ነው እና ወደ መሆን አካባቢ ያለ ነው። ከአንበጣ መንጋ በፊት እነዚህን የኮሮና እጅ በማስታጠብ ምናምን አብረን ሰርተናል። እኛ ደጋፊዎች በሌሎች ደግሞ እንታወቃል። እንደዚህ ደም ለህዝባችን ደም በመስጠት እነዚህ አትክልቶችን በመትከል እና የህብረተሰብ ድሮችን በመስራት እንታወቃል። እና ከዚያ የቀጠለ ነው። ይህ ደግሞ
በቀን አንበጣ በማባረርና የደረሱ ሰብሎች አጭሎ በመሰብሰብ በሌሊት ደግሞ አንበጣ ባረፈበት ቦታ ላይ የኬሚካል ርጭት እያካሄድን እንገኛለን ብሏል።
ቀንቀና ያው አንበጣ በማባረር ነው። እንደዚህ ማሳው በነዘር ውስጥ እንዳይገባ እያባረር ነው በርጭት በሌሎች እቃዎች ማለት ነው። እና ማታ ላይ ደግሞ አንበጣውን የሚያድርበትን ቦታ ከታወቀ ተከታትለን ዝገን አንበጣ የሚያድርበት ቦታ ኬሚካል እንረጫለን ማለት ነው። በዚህ ሙሉ ኬሚካል ስንረጭ ነው የምናገረው። እና አንበጣውን እንዳይፋጣና ፊኑን እንጂራንት እንዳያደርግ እናደርጋለን። ቀንቀን ላይ ደግሞ ገበሬውን አጅበው እንደዚህ ቶሎ የደረሱ ማታዎች እንደዚህ በማጨድ በመሸብሰብ እንትን እናደርጋለን።
ድጋፍ ለሚያደርጉ ወጣቶች ከሚያስተባብሩ አንዱ ተክሊት ሀይላይ በበኩልም የአንበጣ መንጋው ብዛት ያለው በመሆኑም በአካባቢው በማደር ከአርሶ አደሩ ጎን ሁነን ነው እያገዘን የምንገኘው በማለት ገልጿል።
የህዝብ ትብብሩ በዛብን ካልሆነ አንስን ልን አንችልም። ኦልሞስት ከምንፈልገው በላይ እየመጣ ነው። ለዛም ትንሽ የኮኦርዲኔሽን ችግር ነበረን። የማስተባበር ወደ በኩል ሄደት መሄድም እንዳለበት አልተስተካከልን ነበር። አሁን ግን ተስተካክሏል። ከሁመራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው። ስለዚህ የወጣቶቻችን ጉልበት አሰባስበን የቀን ፕሮግራም ቀንን የሚያስተባብሩ ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ 50 ሜትር መልጨት የሚችሉ እየሰራ እያዘጋጀን ነው። እነዚህን ይዘን 2 ሰዓት ማታ ጀምረን እስከ ጧት 2 ሰዓት የመድኃኒት ርጭቱን ለማድረግ በራሳችን አቅም ማድረግ አለብን ብለን አዘጋጀን። ማንኛውም ነገር ከመጣ ደግሞ ያው ደስ ይለናል። ግን አንሱን አስበን አንሰራም።
አፍቶም ማሞ የተባለ ሌላ ወጣት በበኩሉም ከአራት ቀናት በፊት ነው ከሚኖርበት መቀለ ከተማ አንበጣ ወዳለበት የክልሉ ደቡባዊ ዞን የተጓዘው። አርሶ አደሩ እያገዝን ያለነው ለራሳችን ስንል ነው ብሏል። አርሶ አደር ከተቸገረ የከተማው ነዋሪም ይቸገራል ሲል ተናግሯል።
ገብርኤል እየተጠቃና ከተማ ቁጭ ካለ ትርጉም የለውም። አሁን አራተኛ ቀናችን ትንሽም ቆያለን ብለን አስበናል። አንበጣው እስከሚወጣ ቀንም ሌሊት ነው። ሌሊት 8:30 ተነሳን። ርጭት እናካሄዳለን ከሁለት ተኩል ምናምን አካባቢ። ከዛ ደግሞ ትንሽ አረፍ ብለን አምስት ሰዓት ሲሆን አንበጣ ለማባረር ከማሳ ውስጥ የገባውን አንበሳ ለማባረር ገበሬው ጋር
ለህዝብ በነጻ አገልግሎት መስጠት የህልና እረፍት ይሰጣል ያለው ሀፍቶም ብዙ ወጣቶች በዚህ የአንበጣ የመከላከል ስራ መሳተፍ ይፈልጋሉ። መንግስት ይሁን አቅም ያላቸው ተቋማት ቢተባበሩ መልካም ነው በማለት ገልጿል።
ያፈራውን ምርት ካላገኘ የከተማው ወጣቶችን ትርጉም የለው። ተመጋጋቢ እስከሆነ ድረስ የግድ በሚመች ሁኔታ ሁሉም ተረባርቦ ቢመጣ በአንድ ብናወጣው በቀላሉ እንትን ይሆናል። እና ወጣቱን እንዳለ አንደኛ ተበጣም ማመስገን የሚፈልገው እነዚህ ነገር ሬዲ ነው። አብዛኛው ወጣት ስታየው በጣም ዝግጁ ነው። በጣም ደስ ይለት ነው እየመጣ ያለው። ከሀብታሞችና ትንሽ የመንግስት እርዳታ ቢጨመርበት የበለጠ ለመምጣት ጊዜ ሆነ ሁለት ህብረተሰብ ነው ያለው። እና እሱን ነገር ቢተካከል ሁሌ መጥቶ አንበጣውን አባረን የተሻለ ምርት ልናገኝበት የምንችል እድል ነው ያለን ብዬ አስባለሁ። ለዛውም እንደ ዘንድሮ ምርት አላየሁም። በጣም አምናመጥቼ ነበር በጣም እና ሁሉም ሰው አንድ የመጥቶ ተረባርቦ አንበጣውን ለማባረር የግድ በትግራይ አለም ምንላት በዚህ ሁኔታ ነው ብዬ ነው ማስበው። ተስፋ ቆርጠው በነበሩበት ሰዓት አንተ ትኩስ ጉልበት ስትሄራቸው ማታ ውስጥ ብቻቸው ቁሙ፣ አንድ ሰው ሁለት ሰው ብቻ ሙሉ ማታ አንበጣ እያባረረ አንተ ስትመጣለት የሚያሳየው ከፊቱ እንኳን ታገኘዋለህ ሌላ ይቅርና እና ወጣቱን ደግሞ እኛ አሁን አስበዋለን ማታ 9:30 ምናምን ተነስተን ነው ወደ ማታቸው ሂደን ርጭት የምናደርገው አንበጣ ባረፈበት እና ከምንም ነገር በላይ እኛ እዛ መገኘታችን በጣም ትልቅ ስራ እየተከናወነ ነው። በዚህ ሁለት ቀን ትንሽ አንበጣ የሆነ ከዛ ቀጥሜት እያሳየ ነው እና
በትግራይ ክልል የአንበጣ መንጋ በአራት ዞኖች የተዛመተ ሲሆን በዋናነት ግን በደቡባዊ ዞን በሚገኙ ወረዳዎች ነው ሰፊ ስፋት ያለው። የክልሉ የግብርናና ገጠር ልማት ቢሮ አብዛኞቹ ወጣቶች ሆነው ከ90,000 በላይ ህዝብ የአንበጣ መንጋ ወደ ተከሰተባቸው አካባቢዎች ለመከላከል ዘምተዋል በማለት አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። አሁን ደግሞ ወደ ኦሮሚያ ክልል እናምራ። የአምቦ ወለጋና ደምቢዶሎ ዩኒቨርሲቲዎች በ2013 የትምህርት ዘመን ተማሪዎችን ለማስተማር ዝግጅት አድርገናል እያሉ ነው። የዩኒቨርሲቲዎቹ ፕሬዝዳንቶች ዩኒቨርሲቲዎቻቸው የኮቪድ-19 ወረርሽኝን አስቀድሞ የተከላከሉና የተማሪዎችን ደህንነት ያስጠበቁ ትምህርት ለመስጠት የሚያስችል ሙሉ ዝግጅት ማድረጋቸውን አስታውቀዋል። ባለፈው አመት በኮቪድ-19 ምክንያት ትምህርታቸውን አጠናቀው ያልተመረቁ ተማሪዎችን ተቀብሎ አስተምሮ በሁለት ወራት ውስጥ ለማስመረቅም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየጠበቁ መሆናቸውን ገልጸዋል። ዘጋቢያችን ናኮር መልካ ተጨማሪ አለው።
የአምቦ ወለጋና ደምቢዶሎ ዩኒቨርሲቲዎች በዚህ በ2013 የትምህርት ዘመን ባለፈው አመት በኮቪድ-19 ወረርሽኝ ምክንያት ትምህርታቸውን አቋርጠው ወደ ቤተሰቦቻቸው የተመለሱትንና አዳዲስ ተማሪዎችን ጭምር ተቀብለው ለማስተማር ዝግጅት አድርገናል ብለዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና 4500 ገደማ ተማሪዎች ባለፈው አመት መመረቅ ያለባቸው በወረርሽኙ ምክንያት ትምህርታቸውን ማቋረጣቸውን ጠቅሰው እነሱንና ሌሎች ተማሪዎችንም ጭምር ለመቀበል ስላደረጉት ዝግጅት እንዲያብራርተዋል። በዚህ አመት ተማሪዎቻችንን ተቀብለን ትምህርት ለማስጀመር ያሰብን ነው። መጀመሪያ ትምህርታቸውን የምናስጨርሳቸው ወደ 4500 የሚሆኑ ተማሪዎችን በአጭር ጊዜ ውስጥ አስተምረን እናስመርቃለን። የሚማሩት ትምህርት ተዘጋጅቷል። ከዚህ ቀደም በድረገጽ በተደገፈ ሁኔታም ሲከታተሉ ነበር፣ በተወሰነ መልኩም አንብበዋል ብለን እናምናለን። ተማሪዎቹ ሲመጡ ደግሞ በአጭር ጊዜ ውስጥ ቅዳሜና እሁድ እንዲሁም ማታን ጨምሮ ተማሪዎቹ በመምህራን በድረገጽና ለተወሰነ ጊዜ ብቻ ደግሞ ገጽ ለገጽ እየተገናኙ ትምህርቱን ጨርሰው እንዲመረቁ እየተዘጋጀን ነው ብለዋል። የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ዶክተር ለታ ተስፋይም ዩኒቨርሲቲው ስላደረገው ዝግጅት ሲያብራሩ እንዲህ ብለዋል። ቢያንስ 811 ተማሪዎችን በመጀመሪያው ምዕራፍ ለመጥራት እየተዘጋጀን ነው። ለሁለት ወራት ብቻ ተምረው የሚመረቁ ይሆናል። ከመደበኛ የትምህርት ክፍለ ጊዜ ውጪ ቅዳሜና እሁድን ጨምሮ የተዘጋጀውን የትምህርት መርሃ ግብር ጨርሰው እንዲመረቁ የመምህራን የትምህርት መርሃ ግብርን ማሻሻልና የትምህርት ሰሌዳንም እንዲዋዘጋይተናል። ተማሪዎቹ እንዳጠናቀቁም በሁለተኛና ሶስተኛ ምዕራፍ የሁለተኛና አንደኛ ዓመት እንዲሁም አዳዲስ ተማሪዎችን የምንቀበል ይሆናል ማለት ነው ብለዋል። የወለጋ ዩኒቨርሲቲ ፕሬዝዳንት ዶክተር አሰን ዩሱፍ በዚህ አመት በተለያዩ መርሃ ግብሮች ከ31,000 በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸው ከነዛ መካከል ግን 3500 የሚሆኑ የመጀመሪያ ዲግሪ ተመራቂዎች ቅድሚያ ያገኛሉ ብለዋል። በሁለት ወር ውስጥ አስተምረን ለማስመረቅ ዝግጅት ስናደርግ ግን የትምህርት ጥራት ጥያቄ ውስጥ አይገባም ሲሉ ገልጸዋል። ባለፈው አመት የቀረውን የሁለተኛ መንፈቅ አመት ትምህርት ከዚህ ቀደም እንደተለመደው በአራት ወራት ሳይሆን በሁለት ወራት ውስጥ ነው የምናስተምራቸው። አስፈላጊ የሆኑ የትምህርት አይነቶችን የትምህርት ጥራትን ጥያቄ ውስጥ በማያስገባ መልኩ እንዲማሩ ነው የሚጠበቀው። በድረገጽም እንዲሁ ዕውቀትን የሚያገኙበት ሁኔታ ይመቻቻል። በትምህርት በቤተ ሙከራ በሚያስፈልገው ሁሉ ተዘጋጅተናል ብለዋል። የወለጋ ደምቢዶሎና አምቦ ዩኒቨርሲቲ ፕሬዝዳንቶች የኮቪድ-19 ወረርሽንም አስቀድሞ ለመከላከል ተዘጋጅተናል ሲሉ ገልጸዋል። ከኮቪድ-19 ጋር ተያይዞ ወደኛ የሚመጡ ተማሪዎች ከበሽታው ነጻ መሆናቸውን የሚያረጋግጥ የምስክር ወረቀት ማቅረብ አለባቸው። እዚህ ከደረሱ በኋላም ለተማሪዎች የአፍና አፍንጫ መሸፈኛ ጭንብል እናቀርብላቸዋለን። መምህራን ደግሞ በተመጣጣኝ ዋጋ የሚያገኙበትን ሁኔታ እናመቻቻለን። የዓለም ጤና ድርጅት ያወጣውን ፕሮቶኮል ተግባራዊ ባደረገ መልኩ ተማሪዎቻችንን የምንቀበለው። ተማሪዎቻችን ርቀታቸውን እንዲጠብቁ ይደረጋል። ተማሪዎች ይበዛሉ ተብሎ በሚታሰቡባቸው ቦታዎች ሁሉ ላይ ጥንቃቄ እንዲደረግ ሰፊ ስራ ሰርተናል። ተማሪዎች የተለያዩ አገልግሎቶችን ለማግኘት በሚሄዱበት ቦታ ሁሉ የእጅ ንጽህናቸውን እንዲጠብቁና መታጠብ እንዲችሉ ከእጅ ንክኪ ነጻ የሆኑ ማስታጠቢያዎችን እያዘጋጀን ነው። በሚኖሩበት ክፍልም ከሁለት እስከ 3 እንዲሆኑ እያዘጋጀን ነው። በሚማሩበት ክፍልም ከ30 በላይ ተማሪዎች እንዳይሆኑ የማስተማሪያ ክፍሎች እየተዘጋጁ ነው ብለዋል። ፕሬዝዳንቶቹ ባለፈው አመት በዩኒቨርሲቲዎች ውስጥ አልፎ አልፎ ሲከሰቱ የነበሩ ያሏቸውን ያለመረጋጋት ችግሮች በዚህ አመትም እንቅፋት እንዳይሆኑ ቀድሞ ለመቅረፍ ከሃይማኖት አባቶችና አገር ሽማግሌዎች፣ አባገዳዎችና ከማህበረሰቡ ተወካዮች እንዲሁም ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር መወያየታቸውን ገልጸዋል። የዘንድሮን የመማር ማስተማሩን ተግባር በሰላማዊ መንገድ በማካሄድ የተማሪዎችን ደህንነት ለማስጠበቅና የኮቪድ-19ን በተከላከለ መልኩ እንዲተገበር ተማሪዎቹ ወደ ግቢ ሲመለሱም ከነርሱም ጋር ውይይት እንደሚካሄድ ዩኒቨርሲቲዎቹ ገልጸዋል። ተማሪዎቹን ተቀብሎ ለማስተማርም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየተጠበቀ መሆኑን የዩኒቨርሲቲዎቹ ፕሬዝዳንቶች አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀደም ሲል ለቀረበው ዘገባ እናኮርን እናመሰግናለን። ዝግጅታችን ይቀጥላል። በኢትዮጵያ የኢኮኖሚ ልማትን ለማፋጠን፣ ኑሮን ለማቅለልና የሥራ ዕድሎችን ለመፍጠር ልዩ ልዩ የቴክኖሎጂ ችሎታቸውን ተጠቅመው የተለያዩ የፈጠራ ስራዎችን ለሕዝብ ያደረሱ ወጣቶችን በተለያየ ጊዜ እንግዳ ያረግን በመጋበዝ የፈጠራ ስራቸውን እናስተዋውቃለን። የኢንፎርሜሽን ቴክኖሎጂ ያለውን ጠቀሜታ ወጣቶችን እንዲረዱ የሙያ ተሞክራቸውንና ልምዳቸውን እናካፍላለን። ለዛሬም ኢትዮጵያ ውስጥ አገልግሎት ሰጪዎችንና ተጠቃሚዎችን በቀላሉ ለማገናኘት የሚረዳ የሞባይል መተግበሪያ የፈጠረ ወጣት እንግዳ አርገን ጋብዘናል። እንግዳው ዓለም አብርሃ ይባላል። የቴክኖሎጂ ባለሙያ ሲሆን ለ15 ዓመታት ያክል አሜሪካ ውስጥ በተለያዩ የቴክኖሎጂ ካምፓኒዎች ውስጥ ሲሰራ ቆይቷል። ላለፈው 1 ዓመት ከ6 ወር ገደማ ደግሞ ጉዳይ ኦንላይን የተሰኘ ድርጅት ከፍቶ የራሱን የፈጠራ ስራዎች እየሰራ ይገኛል። ዓለም በኢትዮጵያ አዲስ አመት ለህዝብ ያደረሰው ጉዳይ ኦን የተሰኘ የሞባይል መተግበሪያው ዙሪያ ቆይታ አድርገናል። ቀጥሎ ይቀርባል። ዓለም እንግዲህ መጀመሪያ እስኪ ዲጂታል ማርኬቲንግ ምን ማለት ነው?
ማርኬቲንግ በራሱ ያው ግብይትን ማቀላጠፍ ማሳለጥ መቻል ነው። እና ዲጂታል ሲሆን ደግሞ ከተለመደው ትራዲሽናል ከሆነው ነገር ወጣ ብለን ዲጂታል በሆነ መልኩ ማቀላጠፍ መቻል ነው። ለምሳሌ ዲጂታል ማርኬቲንግ ውስጥ ያሉ እንደ ዲጂታል አድቨርታይዝመንት አለ። ፖቴንሻሊ ሊገዛሽ የሚችለውን ከስተመር የማግኘት ፕሮዳክትሽን የሚጠቀምን ሰው እንዴት አድርገሽ ነው ደንበኛሽ የምታደርጊው የምትለው ራሱን የቻለ ፊልድ ነው ዲጂታል ማርኬቲንግ ማለት ነው።
በዛውም አያይዘህ ጉዳይ ኦን ምን አይነት ቴክኖሎጂ ነው፣ ምን አይነት አገልግሎት ይሰጣል የሚለውን ገረን
ዱ። የካምፓኒያችን ዋና ሚሽን የሆነው ኢትዮጵያ ውስጥ ያለውን የዲጂታል ማርኬቲንግ የሚያስፋፋ ፕላትፎርም መፍጠር ነው። ለዛም አሁን በጉዳይ ኦን በሚለው የመጀመሪያው የሆነው የሞባይል አፕ ሰርቪሳችን ከዝቅተኛው የስራ ደረጃ ጀምሮ አሁን የጉልበት ሰራተኞች፣ የቤት ሰራተኞች፣ ለልጆች አስጠኚ፣ መካኒክ፣ የቧንቧ ሰራተኛ የመሳሰሉትን አሁን የተለመደው ኢትዮጵያ ውስጥ ወይ መብራት እንጨት ላይ ግድግዳ ላይ ወረቀታቸውን እየለጠፉ ዲሽ ትገናኝ የሚሰሩ ልጆች በየኮንዶሚኒየሙ እየለጠፉ ነው የሚሰራው። ስልክ ቁጥራቸውን ትተው በዛ እየተደወለ ነው። አሁን ይሄንን ዲጂታይዝ ማድረግ ነው የመጀመሪያው ሚሽናችን የሆነው። እንደዚህ አይነት ስራ የሚሰሩትን ሰዎች እንደ ሰርቪስ ፕሮቫይደር አድርገን አፕሊኬሽኑ ላይ እናስገባና ተጠቃሚዎች በቀላሉ በአቅራቢያቸው ያሉ የሚፈልጉትን አገልግሎት ሰጪ ማግኘት እንዲችሉ የሚያስችል የሞባይል መተግበሪያ ነው።
በተለያዩ በደላላም ወይም በሰው በሰው በመተዋወቅ አማካኝነት የሚገኝ የነበረውን የስራ አገልግሎት በቴክኖሎጂ እንዲታገዝ አድርገናል እያልከኝ ነው?
አዎ ትክክል። ፎከሳችን በዚህ የኢትዮጵያ ካላንደር አዲስ አበባ ነው የሚሆነው። ፎከሳችን የተለያየ ቦታ ሰዎች አፕሊኬሽኑን እየጫኑ ለመጠቀም እየሞከሩ ነው ያሉት እና ከዛ ግን በሶስት አመት ውስጥ 12 ከተሞች መርጠናል ብዙ ፖፑሌሽን ያላቸው ኢትዮጵያ ውስጥ ወደዛ አገልግሎቱን እናስፋፋዋለን።
በምን መልኩ ነው አገልግሎት የሚሰጡ ሰዎችን የምታገኙትና እንዲመዘገቡ በመተግበሪያው ላይ የምታደርጉት?
አሁን ሁለት ፉል ታይም ሌላ ሁለት ደግሞ እንደ ፓርት ታይም የሚሰሩ ማርኬቲንግ ኤጀንቶች አሉን አዲስ አበባ ውስጥ። አሁን በፌስቡክ ማስታወቂያዎች በዩቲዩብ ማስታወቂያዎች አይተው ራሳቸውን የሚጠቀሙ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ያለው የቴክኖሎጂ ሊትሬሲው በጣም ዝቅተኛ ስለሆነ አሁን እኛም ተደራሽ የምናረጋቸው የህብረተሰብ ክፍሎች ዝቅተኛ ኢኮኖሚ ደረጃ ላይ ስላሉ እንደውም አብዛኛው ስማርትፎን ራሱ የላቸው። ስለዚህ የራሳቸው ኦንቦርድ ማረጊያ አፕሊኬሽን አላቸው ከዚህ ከሞባይል አፕ የተለየ። እነሱን ስለ አፕሊኬሽኑ መግለጫ ሰጥ ኦንቦርድ የሚያረጉበት አሰራር አለን። ሰው ስማርትፎን ኖሮም አልኖሮም ኦንቦርድ የምናረግበት ሲስተም አለን። አፕሊኬሽናችን ዋና ጥሩ ጥቅም አለው የምንለው የሚሰራው ነገር ምንድን ነው? የደንበኛ ጥቆማ ይሰጣል ለሰርቪስ ለአገልግሎት ሰጪዎቹ። ስለዚህ ተደውሎላቸው ብቻ ሳይሆን አገልግሎታቸውን ሊፈልግ የሚችልን ሰው ጥቆማ ይሰጣቸዋል። ስለዚህ እነሱም ደውለው መጠየቅ እና አገልግሎት ፈልጋላችሁ የሚሉበት የገበያ እድላቸውን የሚያሰፉበት መንገድ አለው።
በዚህ አይነት እስካሁን ምን ያክል አገልግሎት ሰጪዎች በእናንተ መተግበሪያ ውስጥ ተካተዋል? እስካሁን ያለው ምላሽስ ምን ይመስላል?
እስካሁን ያለው ምላሽ እንደውም ከተጠበቀው በላይ ነው። የመስከረም ጎላችን የነበረው አዲስ አበባ ውስጥ ቢያንስ 1000 አገልግሎት ሰጪዎችን ኦንቦርድ አድርገን የተወሰነ ሌቭል ኦፍ ኳሊቲ ስራ ሰርተን ወሩን ብንጨርስ የሚል እቅድ ነበር የነበረን። ግን 3 ሳምንት ሳይሞላ ነው 1000 የሚለውን ማርከር ያለፍነው። ተጠቃሚ ዙሪያ በጣም ከፍተኛ ዲማንድ አለ። አሁን ኢንጌጅመንቱን በደንብ ለማጠናከር ኳሊቲውንም የተወሰነ ደረጃ ሜንቴን ለማድረግ እየሰራን ያለ ነው።
ዳይኦን ይህን መተግበሪያ ለመስራት ብሎ የተቋቋመ ድርጅት ነው ወይስ ከዚህ መተግበሪያ በፊትም ሌላም ፕሮጀክቶች አሉት?
ከዚህ አፕሊኬሽን በላይ ነው የጉዳይ ኦንላይን የካምፓኒው አላማ። ዋና ዋና ታርጌት ፎከሶቹ የካምፓኒዎቹ ምንድን ናቸው? አንደኛ ቋሚ ያልሆኑ ግን ድግግሞሽ ያላቸውን ስራ በመስራት ሰስቴይነብል የሆነ ኑሮ ሊደጉም የሚችል ገቢ ማግኘት የሚያስችል በቴክኖሎጂ የታገዘ ስራ ቋሚ ያልሆነ ስራ ማግኘትን ነው የሚገልጸው። እና የኢትዮጵያን ህይወት በሚመጥን መልኩ አድርገን ማቅረብ እዛ ላይ ማገዝ ነው። ሁለተኛ አሁን ከተሞች ኢትዮጵያ ውስጥ የደሽ ብታይ ወይም ማንኛውም አፍሪካ ሀገር ውስጥ ይሄ የቢልቦርድ ማስታወቂያ መኪናው ማስታወቂያ ነው፣ ሁሉ ነገር ማስታወቂያ ነው። በጣም ኖይዝ አለ። ያም ያሳየው ትራዲሽናል ማርኬቲንግ በጣም ስታግኔት እንዳደረገ እና ይህንን ኖይዝ ሊያስወግድ የሚችል የዲጂታል ማርኬቲንግ አውቶሜሽን ፕላትፎርም ክሬት ማድረግ ነው።
ሌሎች መተግበሪያዎች አሉ፣ ለምሳሌ እንደ አዲስ መርካቶ ምናምን የመሳሰሉ የሽያጭና ግብይት የሚካሄድባቸው መተግበሪያዎች ኦልሬዲ አገር ውስጥ ተጀምረዋል እና ያንተ መተግበሪያ ከሌሎቹ እስካሁን ካሉት መተግበሪያዎች በምንድን ነው የሚለየው?
የተለያዩ አፕሊኬሽኖች አሉ አንቺ እንደጠቀስሻቸው። እኛ ምናልባት ለየት ሊያደርገን ከቻለ እና በትልቅ ነገር ይዘ ነው እየሰራ ነው ያለ ነው ምንድን ነው ቴክኖሎጂን በማስፋፋት እንትን ላይ እኛ አድሬስ ማድረግ ትልቁ ዋና ቤዛችን ታርጌት አድርገን የምንነሳው በጣም ዝቅተኛ ኢኮኖሚ ደረጃ ላይ እና ኑሮ ደረጃ ላይ ያሉ ሰዎችን ነው። ምክንያቱም ብዙ ሰርቪሶች ላውንች ሲደረጉ በብዛት አድሬስ የሚያደርጉት ከሆነ ኑሮ ደረጃ በላይ ያለ ወይ የተሟላ ስማርትፎን ያለው ኢንተርኔት ኮኔክሽን ያለውን ሰው ጀምሮ ነው። እና መድረስ የምንፈልገው ከዝቅተኛ ደረጃ ጀምሮ ያሉ ነው። ኮንስትራክሽን ሰራተኞች ኢትዮጵያ እንዴት ስራ እንደሚያገኙ ብታይ የሚገርም ነው። ከተማ ጥግ ጥግ ላይ ነው የሚኖሩት። ፀሐይ ይሁን ብርድ ይሁን ወጥተው ቆመው ጠብቀው ነው መሪ ሆነ መኪና መጥቶ ስራ ከተገኘ ነው ስራ የሚያገኙት። ስራቸው በጣም አድካሚ ነው። ተስፋ ምናረገው ምንድነው በእንደዚህ አይነት አፕሊኬሽን እነዚህ ሰዎች ምናልባት ሳይንገላቱ ሳይሰቃዩ በስልካቸው ተደውሎ ለስራ እንዲጠሩ ማድረግ ማስቻል።
ከተጠቃሚዎች አንጻር እነዚህን አገልግሎት ፈላጊዎች ያለው ጥቅም ምንድነው?
ለተጠቃሚው እንግዲህ ስልካቸው ላይ አውጥተው አሁን ለምሳሌ ዛሬ ጠዋት ዲሲሽን እንዲጠግንልሽ የምትፈልጊ ሰው ከሆነ የምትፈልጊው በአቅራቢያሽ አለ the closest ያለውን ሰው መርጠሽ እና ስራልኝ ቀጥታ ነው የምታገኙ። ቀጥታ ከሰውየው ጋር ነው የምትገናኙ እና ጊዜም ገንዘብም ነው ሴቭ የሚያደርገው ለተጠቃሚው።
ይህንን አፕ ለመጠቀም ሰዎች በምን መልኩ ነው የሚያገኙት? ለአገልግሎቱስ የሚከፍሉት ክፍያ አለ?
አሁን ባለንበት ደረጃ ላይ አገልግሎት ተጠቃሚውም አገልግሎት ሰጪውም ምንም አይነት ክፍያ የሚከፍሉን የለም። እኛ ምንም የምንወስደው ነገር የለም። ነገር ግን ፕላትፎርማችን ላይ ስራቸውን ማያቸውን ማስተዋወቅ ሲፈልጉ በጣም ርካሽ በሆነ ሪዝነብል በሆነ ሰብስክሪፕሽን አይነት ክፍያ ነው የሚቀጥለው ከይሄን ፕሪሚየም የሚለውን ፔሪድስ እንዲጨርስ ማለት ነው። እንግዲህ አፕሊኬሽኑን ከአፕል አፕ ስቶር ወይም ከጉግል ፕሌይ ስቶር ጉዴይ ኦን ብለው ቢፈልጉ ያገኙታል።
አለም እንግዲህ በጣም ነው የምናመሰግነው አዲሱን ጉዴይ ኦን የተባለውን መተግበሪያ ስላስተዋወክልን። አድማጮች ስም በጣም አመሰግናለሁ።
እኔም በጉዴይ ኦንላይን ስም በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ ቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።